የኢትዮጵያ ፌደራል ጠቅላይ ፍርድ ቤት ፕሬዚደንት ወይዘሮ ማዓዛ አሸናፊን ይዘናል። በዚህ ምሽት የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በእንግሊዝኛው አጠራሩ ምህጻር ሲኢድ ይባላል ሲኢዲ በ27ኛው ዓመታዊ ክብረ በዓሉ ለልዩ ዕውቅናና ክብር ካበቃቸው 9 ኢትዮጵያውያን አንዷ ናቸው። ባለፈው እሁድ የተካሄደውን ይህንን ስነ ስርዓት ተንተርሶ በሽልማቱና አለፍ ብለንም በኃላፊነት በሚመሩት ፌዴራል ጠቅላይ ፍርድ ቤቱ ስራ በኢትዮጵያ የፍትህና የሕግ ጉዳዮች ዙሪያ አወያይተናቸዋል። አሉላ ከበደ ነው ወይዘሮ ማዓዛ አሸናፊን ያወያየው። ቀጥሎ ይቀርባል።
ወይዘሮ ማዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት፣ በቅድሚያ እንኳን ወዲህ ወደ አሜሪካ ድምፅ ራዲዮ ብቃል።
በጣም አመሰግናለሁ አሉላ። በጣም አመሰግናለሁ ስለጋበዛችሁ።
በሰሜን አሜሪካ የሚገኘው የኢትዮጵያን የሽልማት ድርጅት ዘንድሮ ከተሸላሚዎቹ አንዱ አድርጎታል። 9 ሴቶች ናቸው የተሸለማችሁት።
አመሰግናለሁ። አመሰግናለሁ።
በሽልማቱ መድረክ ላይ የክብር ተናጋሪ ነበሩ። ለየት ያለ ምሽት ይመስላል። 27 ዓመት ያካሄዱትም ቢሆን እርስዎ ምናልባት የመጀመሪያው ከሆነ ከተሸላሚነቱ ባሻገር የመድረኩን የህብረተሰቡን አቀባበል የሽልማቱን ስነስርዓት ትርጉሙንም ጨምሮ ምን አይነት ስሜት አሳደርኩ?
ጥሩ ነበረ። ይሄ የዲያስፖራ ማህበር ያዘጋጀው በዓል እኔ ደስ ያለኝ ከኢትዮጵያ ውጭ ብዙ ሰፊ መድረኮች ላይ እናገራለሁ፣ ጋብዛለሁ። ግን እንደዛ ሰፋ ባለ መድረክ ኢትዮጵያውያን በአብዛኛው ሙሉ በሙሉ ማለት ይቻላል በተገኙበት መድረክ ስናገር ከሀገር ውጭ መጀመሪያ ስለነበረ በጣም ደስ የሚል ነበር አቀባበሉ። ይሄ ሽልማቱን እና እውቅናውን በተመለከተ በጣም ጥሩ ነው። በርካታ ስራ የሰሩ ሴቶች ናቸው እውቅና የተሰጣቸው። ይሄ ተገቢም ነው። የራሳችን ኮሚኒቲ የሰጠን እውቅና ስለሆነ እሱ ደግሞ ተጨማሪ ዋጋ ሰጠዋለሁ። ደግሞ ከሁሉም በላይ አድርጌ ያየሁት የወጣቶቹን ሽልማት ነው። ወጣት ሴቶቹ እና አንድ ወንድ ነበረ። በአካዳሚክ ስራ በጣም ውጤት ያሳዩ እንግዲህ ከሀገራቸው ውጭ አድገው ነገር ግን ደግሞ ባህላቸውንም ይዘው ለህብረተሰባቸው ደግሞ ለኮሚኒቲያቸው ደግሞ አገልግሎት በመስጠታቸውም ጭምር ነው የተሸለሙት። በአካዳሚክ ውጤታቸው ብቻ አይደለም እና ሀገር ሆኖ ልጆችን በዚህ አይነት ተንከባክቦ እሴቶቻችንን ጨብጠው እንዲያድጉ ማድረጉ ቤተሰቦቹ እና ኮሚኒቲው ሊኮራ የሚገባ ይመስለኛል። አንዳንዶቹ ሲናገሩ አይተው እንደሆነ አማርኛ አይችሉም፣ ግን መድኃኒዓለም ማርያም እያሉ እየጠሩ ሲናገሩ በጣም ነው ደስ ያሰኝም። ጥሩ ነበረ።
አራያነትን በእናንተም ትዩ የሚመለከቱትን ያህል አንድ መድረክ ነው የቀረቡት ለቀራረቡ
በጣም በተለይ ለወጣቶቹ ከእንደነሱ እድሜ ላሉት 15-16-17 ነው እዛ አካባቢ ላሉት በጣም ጠቃሚ ነው። ምክንያቱም እኔን ወይንም ደግሞ ሌላ አዋቂ ሰው ልክ ነው እንደ ሲምቦል እንደ ሮል ሞዴል ሊወስዱ ይችላሉ። ነገር ግን በእነሱ እድሜ ላሉ ልጆች ግን የበለጠ ቅርበት ያላቸው እነሱ ናቸው እና የበለጠ እነሱ ሊያነሳሷቸው ውጤታማ እንዲሆኑ ሊያበረታቷቸው ይችላሉ እና የመንፈስ ውድድርም ሊያሳድሩባቸው ይችላሉ እና በጣም ጥሩ ነበር።
ምስስል እናያለን። በሲድ ወይም በኢትዮጵያውያን የሽልማት ድርጅት ማህበረ ልዩን ዘር ኢትዮጵያ የሽልማት ስነስርዓት ዘንድሮ እና በኢትዮጵያ በቅርቡ በተካሄደ እርሶን ጨምሮ የፍች የበዙበት የኃላፊነት ቦታ ነው። ጠቅላይ ሚኒስትር አብይ ካቢኔ በርካታ ሴቶች አሉበት። አነጻጸሩት?
አዎ ልክ ነው። የምንቆጠርበት ሁኔታ አለ። በህብረተሰባችን ውስጥ ሴቶች ያው እንደሚታወቀው ከፍተኛ አገልግሎት ሰጪዎች ቢሆኑ ነገር ግን ወደ ውሳኔ ሰጭነት ሲመጣ ወደ ኋላ ሆነው ነው የቀሩት። ይሄኛ ህብረተሰብ ብቻም አይደለም፣ አጠቃላይ በአፍሪካን በዓለምም ያለው ሁኔታ ነው እና እነዚህ ነገሮች ግን ሴቶች በርካታ ውጤት ሊያሳዩ የቻሉ ሴቶች አሉ። ያንን ውጤት ለማምጣት ሴቶች ራሳቸውን ችለው መቆም ይችላሉ የሚለውን መልእክት ነው ይሄኛው መድረክ ያስተላለፈው። ከዛ ውጭ ደግሞ ጥሩ መስራት ጠቃሚ ነገር መሆኑን ጥቆማ የሚሰጥ ነው። ዞሮ ዞሮ በሌላ በኩል እንዳልከው ጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት 50% ሴቶች የካቢኔ አባላት ይሁኑ ብሎ መውሰን ቀላል ውሳኔ አይደለም። ይሄ ቀላል ውሳኔ አይደለም፣ ትልቅ ቁርጠኝነትን የሚጠይቅ ውሳኔ ነው እና እንዳልከው ልክ ነው። ምናልባት ይህ አመት የሴቶች አመት ነው ማለት ይቻላል።
አንዳንድ ነገሮችን ኋላና ፊት እያልን እናነሳለን። ጉዳይ ልምጣ። እርስዎ የኢትዮጵያ ፌደራል ጠቅላይ ፍርድ ቤት የመጀመሪያ ሴት ፕሬዚዳንት ነው። ተለቃላት እንደት እንደሆነ ይልቁንም ኢትዮጵያ አሁን በሽግግር ላይ ባለችበት ጊዜ የመጣ ማለት እንደመሆኑ የተለየ ትኩረት የሚስባል የህግ ጉዳይ እንነጋገር ከመጥዋጭ ጊዜም ቢሆን ወደዚህ ሐላፊነት በርካታ ለውጦች በርካታ ህግ ማሻሻያዎች የሚፈልጉበት ጊዜ ላይ ነው። ምን አይነት ጅምሮች አሏቸው? ምን አይነት ውጤቶች ስትራቴጂዎች?
አመሰግናለሁ ወይም ጥያቄ ስላነሳ በየጊዜው የሚደረጉ ጥረቶችን ለማስተዋወቅ እንሞክራለን። እንዳልከው እንግዲህ አሁን 7ኛ ወራችን ነው። እኔም ምክትል ፕሬዚደንቴም አቶ ሰለሞን አክቶላ ሞደ ኃላፊነት ከመጣን እንግዲህ ከዛ ጊዜ ጀምሮ ምንድነው ዋናው እምነታችን ይሄ ከባድ ስራ ነው፣ ከባድ ኃላፊነት ነው። በተወሰነ ሰው የሚሰራ ስራ አይደለም እውነቱን ለመናገር እና በርካታ ሰዎች ድጋፍ፣ በርካታ ባለሙያዎች ተሳትፎ የሚያስፈልገው ስራ ነው። መጀመሪያም የጀመርነው ከዳኞቻችን ነው መነጋገር የጀመርነው። በፌደራል ፍርድ ቤት 360 ዳኞች አሉ። ከእነሱ ጋር ስብሰባ አድርገን በተለይ የፍርድ ቤትን ነጻነት፣ የዳኝነትን ነጻነት ማስከበር የዳኞች ስራ መሆኑን በሰፊው ተነጋግረን እዚህ ላይ የጋራ ግንዛቤ ላይ ደርሰናል። በሌላ በኩል ደግሞ ጠበቆችን ማወያየ ምክንያቱም እዚህ ሀገር እንደሚሉት ጠበቆቹ ኦፊሰርስ ኦፍ ዘ ኮርት ይሏቸዋል። ጠበቃ ማለት የፍርድ ቤቱ አካል ነው እና ጠበቆችና ዳኞች እየተናበቡ ካልሰሩ የፍትህ ሁኔታ ለማራመድ አስቸጋሪ ነው የሚያደርገው። ከጠበቆችም ጋር ውይይት አደረገ። ውይይት ማድረግ ብቻም አይደለም፣ በኋላ ደግሞ ኮሚቴ አቋቁመን የቀድሞ ዳኞች ያሉበት 18 ሰዎች ያሉበት ኮሚቴ አቋቁመን በተለይ ወሳኝ የሆኑ ፍርድ ቤቱ ሪፎርም ለማድረግ የሚረዱ ህጎችን በማሻሻል ረገድ እያገዙን ነው ያሉት። እንግዲህ ከዛ አልፎ ለተወሰነ ደረጃ ስልጠና ጀምረናል ለዳኞች፣ ለፍርድ ቤት ሰራተኞች፣ ለዳኝነት ውጭ ላሉት ስልጠና ጀምረናል። ሲስተማችንን አጠቃላይ ለማሻሻል የተለያዩ እርምጃዎች እየወሰድን ነው። ለምሳሌ ምንድነው ፍትህ ህዝብን ያማከለ ፍትህ መስጠት አለብን ብለን ነው የምናምነው። ምክንያቱም ህዝቡ ወደ ፍርድ ቤት ሲመጣ እንደ ድሮ እየሰጋ ግራ እየተጋባ እንዳይመጣ ምንድን ለማድረግ የምንችለው፣ እንዴት ነው ኤንቫይሮንመንቱን ፍሬንድሊ ልናደርግ የምንችለው የሚለው ላይ እርምጃዎች እየወሰድን ነው የምንገኘው። እንግዲህ ከህግ ማሻሻያው ከስልጠናው በተጨማሪ የፍርድ ቤት ትልቁ ችግር ደጋግሜ እንደምናገረው የኢንፍራስትራክቸር ችግር አለው። ፍርድ ቤት መሰረተ ልማት ዳኞቻችን ቢሮ የላቸውም። የፍርድ ቤት ማስቻያ ስፍራ በጣም አነስተኛ ነው። ይህ ችግር አለ። እንግዲህ እሱን ለመቅረፍ ደግሞ ከገንዘብ ሚኒስቴር ጋር ተገናኝተን ለጊዜው የተወሰኑ ችሎቶች፣ የተወሰኑ ቢሮዎች እንዲሰሩ ዝግጅቶች እያደረግን ነው። አጠቃላይ ሪፎርሙን ደግሞ ከመንግስት በጀት ውጭ በለጋሾች ድጋፍ ተጨማሪ ስራዎችን ለመስራት የ3 ዓመት አክሽን ፕላን ሰርተን አሁን ከለጋሾች ጋር በመነጋገር ላይ እንገኛለን። የተወሰነውን ስራ ደግሞ እንደ ፓይለት ከዩኤስኤድ ጋር ጀምረን እየሰራ ነው ያለ ነው።
ከዛ ጀምሮች መንገድ የያዙ ይመስላል። የምንነጋገረው ሶስተኛውን የመንግስት አካል ገለልተኛ እንዲሆን የሚፈልገው መልኩ፣ ነገር ግን ስር የሰደደ ባህል ምናልባትም አሰራሩን ጨምሮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ስርዓቱ አሸባሪ ያሉበት በህግ ስም በደል ሲፈጸምበት የቆየ ስርዓት ነው እና ያንን ያህልም ቀላል እንዲሆን አይጠበቅም። ነገር ግን የቱን ያህል ገለልተኛ ናቸው? የፍትህ ስርዓቱ ከመንግስቱ ገለልተኛ እንዲሆን፣ ከሌሎች የትኛውም የመንግስት አካላት ገለልተኛ እንዲሆን በሚፈለገው ደረጃ ገለልተኛ መሆን የሚችሉበት ሁኔታ ላይ ናቸው?
እንግዲህ የፍርድ ቤቱ ገለልተኝነት አንዱ ነገር ሆኖ ከዛ ጋር ግን በጣም በተጓዳኝ መታየት ያለበት የፍርድ ቤት ነጻነት እንደ ሶስተኛ የመንግስት ቅርንጫፍ የፍርድ ቤቱ ነጻነት ደግሞ ሌላው ጉዳይ ነው። እንግዲህ ገለልተኛ የሚለውን ጥያቄ አስመልክቶ ኃላፊነት እኔ ከወሰድኩኝ በኋላ እንግዲህ እንዳልኩ ለዳኞችም ለሚመለከታቸውም አካላት በሙሉ የማያቋርጥ መልእክት እያስተላለፍኩኝ ነው ያለሁት። ፍርድ ቤቱ ገለልተኛ ሆኖ ከማንም አካል ጣልቃ ገብነት ውጪ ህግን ብቻ መሰረት በማድረግ ስራውን መስራት እንዳለበት። ይህን ሲባል እንግዲህ ዳኞች በሚሰጡት ፍርድ ሁሉም ሰው ይደሰታል ማለት አይደለም። አስቸጋሪ ነው። አንድ ዳኛ ውሳኔ ሲወስን አንዱ ይደሰታል፣ አንዱ ይከፋዋል። ይሄ አስቸጋሪ ሁኔታ ነው። ከዛም በተጨማሪ ዳኞቹም ሊሳሳቱ ይችላሉ። በማንኛውም የሙያ ስህተት ዳኞቹም ሊሳሳቱ ይችላሉ። ግን ያ እንግዲህ በይግባኝ ሊታረም የሚችል ጉዳይ ነው። ይሄን እያደረግን ያለነው ግን ከዛ ውጪ አሁን ለምሳሌ ኮድ ኦፍ ኮንዳክት የሙያ ስነ ምግባር በመስራት ላይ በማጥበቅ ላይ እንገኛለን። እዛ ላይ ስልጠና ይሰጣል ዳኞች። በየጊዜው እንግዲህ የዳኝነትን ገለልተኝነት የሚያረጋግጡ እርምጃዎች ደግሞ እየወሰድን እንሄዳለን። ግን ከገለልተኝነቱ ውጭ ደግሞ ስለ ነጻነት፣ የፍርድ ነጻነት ጉዳይ የተገቢ ግንዛቤ ገና ያለ አይመስለኝም። እኔ በዚህ ሳምንት እዚህ በቆየሁበት ጊዜ ብዙ ነገር ለመመልከት እድል አግኝቻለሁ። እዚህ ሀገር የጠቅላይ ፍርድ ቤቱን ለመጎብኘት እንዲሁም ደግሞ ከዘጠኝ የጠቅላይ ፍርድ ቤት ዳኞች አንደኛውን ጀስቲስ ብራየር የሚባሉትን ለማግኘት እድል አገኘው። ይሄ በጣም ነበር ደስ ያለኝ። እና ሁለት ነገር ነው የተነጋገርነው። አንዱ ህዝባችን ማስተማር አለባቸው የህግ የበላይነት አስፈላጊ መሆኑን። ዳኞች ፍርድ ሲሰጡ ሊሳሳቱ ይችላሉ። ከተሳሳተ ፍርድ ጋር መኖር ነው የሚሻላችሁ ወይንስ ደግሞ ወደ ግጭትና ወደ ጦርነት መሄድ ይሻላችኋል? ስለዚህ ከነዚህ ሁለት ህዝቡ እንዲመርጥ ማስተማር መቻል አለባቸው። ትልቅ ነገር ነው ያሉት። ዞሮ ዞሮ ለማንኛውም ህብረተሰብ በሰላም ለመኖር ወደ እድገት ለመሄድ ህግ በህግ ዙሪያ መስራት እና መኖር አለባቸው። ፍርድ ቤቶቻቸውን አየሁ። የሙሴ ስታቹ አለ፣ የሐሙራቢ ስታቹ ለምንድነው? ስርዓት የጀመሩ ናቸው እነዚህ ሰዎች። ስለዚህ አንድ ህብረተሰብ ያለ ስርዓት ያለ ህግ የትን መድረስ እንደማይችል የሚያስታውሱን ጉዳዮች ናቸው እና እነዚህ ትምህርት ያስፈልጋል። ስለ ግንዛቤ ትምህርት ያስፈልጋል። ፍርድ ቤት ምን ያህል አስፈላጊ ተቋም እንደሆነ ገና ሁላችን እንዳዲስ መማር እንዳለብን ገባል።
ሁለቱም ወገን ትምህርቱ ነው የሚሉን ህግ ባለሙያዎች ብቻ ሳይሆን ህጉ ህብረተሰቡም እንዲረዳ ማድረግ አስፈላጊ ነው ያንል ያሉ
ልክ ነው። እኔ እውነቱን ለመናገር ህግ ውስጥ ያለው ህብረተሰብ ዳኞችን ጨምሮ ጠበቆችን ጨምሮ ያለብን ኃላፊነት አንድን ህብረተሰብ ለማቆም የፍርድ ቤት ሚና ምን ያህል ጥልቅ መሆኑን ተራ ህዝብ አይደለም ሁሉስ ምን ያህል ግንዛቤ ያለው የሚለው እንደገና መታየት ያለበት ጉዳይ ነው። እዚህ ሀገር እኮ ፌደራል ፍርድ ቤቶች የራሳቸው ፖሊስ አላቸው። የጠቅላይ ፍርድ ቤት ቺፍ ጀስቲሱ በአመት አንድ ጊዜ ልክ እንደሌላ የመንግስት ቅርንጫፍ ሪፖርት ለአገሪቱ ነው የሚያቀርበው እና በአዲስ መልክ መማር አለበት። ለምን? ለህብረተሰባችን ጠቃሚ ስለሆነ፣ ወደፊት የሀገራችን ሰላም፣ የሀገራችን እድገት፣ ፍርድ ቤት ነጻነት መረጋገጡ አስፈላጊ በመሆኑ ነው።
ብዙዎች ሊስማሙሎት ይመስለኛል። ከዛ የፍትህ አካሉ ገለልተኛ መሆኑ ከአካባቢያዊ ስርዓቶችም ሆነ በመንግስት ደረጃ ባሉ አሰራሮች በፍርድ ቤት ስርዓቶች ጣልቃ መግባት የተለመደ መሆን ደረጃ የደረሰ ስለነበር ያን የመለወጡ ስራ ምን ያህል ይከብዳል? እሱን ነገሮች ትኩረት ትሰጣላቸው።
ልክ ነው። እሱማ ማንኛውም ህብረተሰብ እኮ በሂደት ነው ይህን ስራ እና እዚህ ሊደርሱ የቻሉት። እኔ በቀደም እንዳልኩ ጠቅላይ ፍርድ ቤት እዚህ ያለውን ስጎበኝ ዘጠኙ ዳኞች የሚቀመጡበትን ወንበር ሳይ፣ አገባባቸውን ሳይ፣ የቴያትር መጋረጃ ይመስላል እነሱ የሚገቡበት እና ቤተ መቅደስ ያለ ነው ይመስል
በተለየ ስርዓትና ክብር ነው።
በጣም እና በሂደት ነው። እነሱም የዛሬ 17ኛው ክፍለ ዘመን ልክ እንደኛው ፍርድ ቤቱና ህግ አውጪው አንድ ላይ ነበር። የተለየ የፍርድ ቤት ህንጻ እንኳን አልነበረም እና በኋላ እንግሊዞች ሲያቃጥሉ ነው ይሄን አዲስ ህንጻ ሊሰራ የቻለው። ግን በታሪክ ደግሞ ለውጥ የሚያመጡ ሰዎች አሉ። ጆን ማርሻል ተባሉ ዳኛ የፍርድ ቤትን ተግባር ከአስፈጻሚ ከህግ አውጪው የተለየ ምንድን ነው የፍርድ ቤት ተግባር የሚለውንም በሳቸው ዘመን ነበር እንደገና ትርጉም የተሰጠው እና በታሪክ ሚና ያላቸው ሰዎች አሉ። ግን ሁሉም እንግዲህ አሁን የምናገረው እኔ 100 ዓመት እንደዚህ የፈጀ ወይ ከዛ ላይ የፈጀ ሂደት ነው። ግን አንድ ቦታ ግን ስራው መጀመር አለበት።
ወደ ዛሬ ጉዳይ ለመልሰው ምናልባት በዚህ ሰዓት ፕሬስታችን የሚከታተሉ አድማጮች ልቦና ውስጥ ልግላል ይችል የፍትህ እጦት የዳኝነት እጦት በቀደመ እንበለው ሽግግር ላይ ያለ ስርዓት ስለሆነ መታየቱ ያሳድረው ተጽዕኖ በአንድ በኩል በግብ ያላግባብ ክስ ሰዎች ነጻ እንዲወጡ የተወሰዱ እርምጃዎች በሌላው ነገር ግን ዛሬም ለግጭቶች መንስኤ ይሆን ወይም ግጭቶች የተፈጠሩበት መንገድና መጠን ጅክ ከመግዘፉ የተነሳ በርግጥ ዳኝነት አለ ወይ ፍትህ አለ ወይ ህግ አለ ወይ ህጋዊነት እንዲሰፍን መንግስት ምን ያደረገ ነው የህግ ስርዓቱ ምን ይሰራል የሚል ጥያቄዎች ወልተው የሚሰሙበት ነገር ማለት እንዴት ነው እርስዎ
እውነት ነው እውነት ነው እንግዲህ እስካሁን የተናገርኩት እንደው በመደበኛ ሁኔታ ስለሚፈጠሩ ጉዳዮችና ምን መደረግ እንዳለበት ነው። እንደተቀጠቀው ደግሞ አሁን አገራችን እንዳልከው በርካታ ጥሩ እድሎች በርካታ ተስፋ የሚሰጡ ነገሮች አሉ። ያው ደግሞ ከዚህ ከለውጡ ጋር ተያይዞ ደግሞ ችግሮች ደግሞ አሉ፣ በርካታ ችግሮች አሉ። ከዚህ ደግሞ ዋናው ችግር የሰዎች የሰብአዊ መብት መጣስ፣ የሰዎች በህይወት የመኖር መብት መጣስ፣ የኢኮኖሚ መብታቸው ማህበራዊ መብታቸው መነካት ጉዳይ አለበት። እና እንግዲህ በመደበኛ በቀን ተቀን ስራው በርካታ ችግሮችና ሸክሞች ያሉበት ተቋም ፍርድ ቤት ብቻ አጠቃላይ የፍትህ አካላትን ብንመለከት ፖሊስን ብለው አቃቢ ህግን ብለው ይሄ እነዚህን ተጨማሪ ችግሮች ደግሞ እንዴት ነው የሚሸከመው የሚለው ትክክል ነው፣ አሳሳቢ ነው። ግን ምንድነው ባለኝ መረጃ መሰረት ግጭት በተፈጠረባቸው በየክልሎቹ አቃቢ ህግ በርካታ ቦታዎች ላይ ምርመራ ፖሊስና አቃቢ ህግ ምርመራ እንደተደረገ እንደሆነ ጉዳዮችም ደግሞ የደረሱበት ቦታ ፍርድ ቤት ክስ በመመስረት ላይ እንደሆነ አውቃለሁ። ለምሳሌ የኛ ተዘዋዋሪ ዳኞች በነሻንጉል እየሄዱ ጋምቤላ እየሄዱ ወደ አዋሳ እየሄዱ እነዚህን ጉዳዮች በመመልከት ላይ ይገኛሉ። ከስር ከስር ደግሞ የሚመረመሩ ጉዳዮች እየመጡ ነው። እነዚህንም እንግዲህ ባለን አቅም ሁሉ ፍትህ ጋር ለመድረስ ስራዎች እየተሰሩ ነው ያሉት። ግን ተጨማሪ ስራ መሆኑ ግን ትክክል ነው።
አድማጮች፣ ከፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ጋር የጀመርነው ቃለ ምልልስ አላበቃም። ተከታዩን በሌላ ፕሮግራም ይዘን እንመለሳለን። ለአሁኑ ግን እንግዳዬን ወይዘሮ መዓዛ አሸናፊን ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ። Thank you.